የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰምታችኋል? ይያል የተለመደውን የዞትሪ አክብሮት ሰላምታችንን ያስቀደም የዛሬ የካቲት 17 ቀን 2010 ዓ.ም ተምረት ወይንም እንደ አውሮፓውያን አቆጣጠር የፌብሩዋሪ 25 2018 ቀንብራችንን ይዘን ቀርበናል። በቅድሚያ አንድ ከድረገጽ ያገኘነውን ጽሑፍ እናስደምጣለን። የጽሑፉ ርዕስ ግልጽ ደብዳቤ ላሻንጉሊቱ ፓርላማ ይላል። በመቀጠልም ሳምንታዊ ዋና ዋና ዜናዎች ይቀርባሉ። ልክ ከምሽቱ 12 ሰዓት ጀምሮ ሰፊ ጥያቄና መልስ ጊዜ ይኖረናል። እንግዳችንን ወደ ኋላ ላይ እናስተዋውቃለን። አድማጮቻችን በዚህ አጋጣሚ ያድዋ የብሔራዊ ክብርና ኩራታችን ያንድነታችን ምልክት የኢትዮጵያዊነት ያርበኝነት መንፈስ ለዘላለም ይኑር የምንልበት ዕለት በመጪው አርብ የካቲት 23 ቀን 122ኛው ያድዋ በዓል የኢትዮጵያዊነት መንፈስ ባላቸው ተከብሮ ይውላል። የቀደሙት ዘመናት የድል ታሪክ ባለቤት ለሆኑት ያንድነታችን ካባ ላለበሱን አርበኞች መታሰቢያ ስናከብር ነጻ ያገርና የህዝብ ፍቅር ምን ችግር ውስጥ እንደገባም የምናስብበት ዕለት ነው። ያያቶቻችን ያባቶቻችን የእናቶቻችንን አኩሪ ታሪክ ስናስብ በወያኔ አስተሳሰብ የሚመላለሱትን የባንዳ ፊታውራሪዎችን በማውገዝም ጭምር ነው። ያድዋ ድል ለትውልድ የሚተላለፍ እንቁ ታሪካችን ነው። እሱም ያው ሆኖ ይከተላል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ወዳጆች ማን ላይ ታየሩና አላበለው
ለኢፈድሪ ህዝብ ተወካዮች ምክር ቤት አባላት አዲስ አበባ ጉዳዩ ግንቦት 7 የተባለን ድርጅት ከሽብርተኛ ዝርዝር እንድታስወጡና አስቸኳይ ጊዜ አዋጁ እንዳይጸድቅ ታደርጉ ዘንድ ስለመጠየቅ የህዝብ ተወካዮች ምክር ቤት የተባለ ስብስብ ስልጣኑ የህዋት የበላይነት በሚንጸባረቅበት በኢሃድግ ስራ አስፈጻሚ በመነጠቁ የረባው ሳኔ ሳያሳልፍ ለብዙ አመታት በዚያ አዳራሽ ውስጥ እጅ በማውጣትና እንቅልፍ በመተኛት ያሳለፈ መሆኑ ለብዙዎቻችን ግልጽ ነው። እኔ እንኳን በስራ አጋጣሚ በገበኘውባቸው ጊዜያት የማስተውሰው ተወካዮቻችን በሐሳብ ስትፋጩና አስፈጻሚውን አካል ስትጠይቁ ሳይሆን አይ ሲጸድቅ ስታጨበጭቡ ብቻ ነው። በእናንተ እንቅልፍ ማብዛት ሀገሪቱ ወደ አዘቅት ውስጥ ከመግባቷ ባለፈ ለዘገባ የሚሆን እንኳን ምስል ለማምረጥ እንቸገር ነበር። መቼም ይህ ጉዳይ ዛሬም እንዳልተሻሻለ እገምታለሁ ይላሉ ጸሐፊው። ምንም እንኳን ይህ ብዙ አዋቂዎችን ሰብስቦ እንዳላዋቂ የሚቆጠር ተቋም የሁሉ ነገር ወሳኝ ሆኖ በተግባግን ተመልካች ቢሆንም ቢያንስ አንዳንድ ጊዜ ወቅት እየተመለከተ ድምጹን ሊያሰማ እንደሚገባ አምናለሁ። እናም ዛሬ ግማሽ ተስፋን ይዤ ልጠይቃችሁ ወደድኩ። አንዱና የመጀመሪያው ጉዳይ እናንተው እና የናንተው አቻዎች ሳይመረመሩ ያጸደቁት ግንቦት 7ን በሽብርተኝነት የወነጀለው ውሳኔያችሁ ነው። እኔ በሀገሬ እና አልሻባብ ሲፈነጩ ዜጎች እንደወጡ ሲቀሩ ማየትን ወደፊትም አልሻም። ሆኖም ግንቦት 7 በዚህ አሸባሪ ዝርዝር ውስጥ እንዲገባ የሚያስችለው ምንም አይነት መረጃ እንደሌላችሁ ባለፉት 9 አመታት የተከታተልናቸው ጉዳዮች ከበቂ በላይ ናቸው። ግንቦት 7 በ10 አመት ውስጥ አይደለም ሽብርተኛ ለመባር ቀርቶ አንድ ቀበሌ እንኳን ከውያኔ ማስለቀቅ እንደማይችል አብረን አረጋግጠናል። ስለሆነም በዚህ ድሜ ሆኜ ስመለከት ግንቦት 7 ሽብርተኛ ድርጅት የተባለው ሽብርተኛ ሆኖ ስርዓቱንም ሆነ ኢትዮጵያን ሊያሸብር ስለሆነ አይደለም የሚል ድምዳሜ ላይ ደርሻለሁ። ለሌሎችም ሐሳቡን ሳጋራቸው ከኔ የተለየ እይታ የላቸው። በጊዜ ሂደት በስልጣን ላይ ያለው መንግስት ያልሆነውንና የማሸበር አቅም የሌለው ግንቦት 7 ባሸባሪ ፈርጆ በግንቦት 7 ስም በህዝባችን ላይ እየፈጸመ ያለው የተረዳውት የሚከተለውን ነው። አንደኛ በንቃተ ህሊናቸውና በኢኮኖሚያቸው የተሻሉ አማራዎችን ከማንኛውም ውድድር ውጭ ለማድረግ ስበብ ፈጥሮ ለማሰር፣ ሁለተኛ የምዕራቡን ዓለም ለማሞኘት በሽብርተኝነት ስም የውሸት ገጸ ባህሪ ፈጥሮ ትኩረት ለማግኘትና የገንዘብ ድጋፍ ለማግኘት፣ ሶስተኛ ተቀናቃኞችን የፖለቲካ ሰዎች ታርጋ በመለጠፍ የሥርዓቱን ዕድሜ ለማራዘምና ሥርዓቱ ያለ ጥያቄ ሀገሪቱን ለመመዝበር እንዲመቸው ለማድረግ ነው። ይህንን ለማለት የወደድኩት ግንቦት ሰባትን ላለፉት 10 ዓመታት በመታዘቤ እንዲሁም ባለፉት 3 ዓመታት ኤርትራው ሳይቀር ያለውን አቅም ከቅርብ ሰዎች ለመገንዘብ በመቻሌ ነው። ይህንን ሐቅ ብዙዎች የሚያውቁት ቢሆንም አንዳንዶች ግንቦት ሰባት በባዶ ቢሆን ለፕሮፓጋንዳ ይጠቅማል ያሉ እያወቁት ያለውን ሚስጥር አፍነው ይዘውታል። በኤርትራ ውስጥ ካሉት የታጠቁ ኃይሎች በታሪኩ ከሦስት ሺህ በላይ ወታደሮች የነበረው የህወሓት የጀርባ ጠባቂ ደህሚት ነው። ደህሚት ሽብርተኛ ሳይባል በወቅቱ ምንም የወታደር አቅም የሌለው ግን ግንቦት ሰባት ሽብርተኛ ተብሎ ላለፉት ተከታታይ ዓመታት የአማራ እናቶች ልጆቻቸው እየታፈኑ ተወስደውባቸው በማልቀስ ላይ ይገኛሉ። ስለሆነም ስለ አማራ እናት ለቅሶ ብላችሁ ይህንን ሽብር መፍጠር የማይወድና የማይችል ድርጅት ከሽብርተኝነት ዝርዝር ውስጥ እንዲወጣ ትጠይቁልን ዘንድ በጥብቅ ጠይቃለሁ። ይህንን መልእክት ለወዳጅ ዘመድ ታደርሱልኝ ዘንድ በፈጣሪ ስም እለምናለሁ። ሌላው ያሁኑ ማክሰኞ የምትሰበሰቡ የተወካዮች ምክር ቤት አባላት ሰሞኑን በህወሓት ሥራ አስፈጻሚ የቀረበውን ሌላኛው አፋኝ አዋጅ እንዳይጸድቅ ታደርጉ ዘንድም እጠይቃለሁ። በታሪካችሁ መዝገብ ውስጥ በቀላሉ መደረግ የማድረግ የምትችሉት ይህ ነው። እናም ይህንን ከሽብርተኝነት አዋጅ ያልተናነሰ አስቸኳይ ጊዜ አዋጅ ውድቅ ታደርጋላችሁ የሚል እምነት ቢኖረኝም ማሳሰቡ ግን ወሳኝ ነው ብዬ አምናለሁ። የአዋጁን ዝርዝር ለማንበብ ሞክሬያለሁ። መጸዳጃ ቤት ለመጠቀም መከልከል ብቻ የቀረው አፋኝ ነገርን የያዘ ነው። በዚህ በአንደኛው ክፍለ ዘመን በእኔ ዕድሜ ይህንን ነገር ማየት ቢያሳፍረኝም አፍሬ ዝም ከማለት ግን ሐሳቤን መግለጹ ይሻላል በሚል ሁለት መሠረታዊ የሆኑ ሐሳቦች እንድገልጽ ተገድጃለሁ። እናም ይችን የልጅ ተማጽኖ ስለ ወገኖቻችን ስትሉ ትተገብሩልን ዘንድ እለምናለሁ ይላሉ ጸሐፊው።
አርማጮቻችን አንድ አድማጭ መስመር ላይ አለ አስተያየት የሚሰጥ ተናፍልኝ አድማጭ ሰላም ይስማል
ይስማኛል
እሺ አስተያየት መስጠት ባለፈው ሳምንት ደወሉ ነበርውና እስቲ ዛሬ ትንሽ ደቂቃዎች ስላሉን መልእክት ማሰማት ይችላል መስመሩ ያንተ ነው
አዎ እሺ በላይነህ ወንድማገኝ ዘውዴ የባለፈው ሳምንት ሁለት ግለሰቦች በሰጡት አስተያየት ላይ ትንሽ አስተያየት መስጠት ስለፈለኩኝ ይሄን እንድሰጠኝ አመሰግናለሁ። አቶ ከበደ ሚካኤል ሰንደቅ ዓላማን በሚመለከት ታሪክና ምሳሌ አንደኛ መጽሐፍ በሚለው ሰንደቅ ዓላማ የነጻነት ምልክት የአንድ ህዝብ ማህበር ማህተም የህብረት ማበያ ጥብቅ ሀረግ ነው ይላሉ። ከዛ ደግሞ ኢንሳይክሎፒዲያ ብሪታኒካ ሰንደቅ ዓላማን በሚመለከት ኮመን ሂስትሪ ሼር የሚያደርጉ ኮመን ሳይኮሎጂካል ሜካፕ እና ኮመን ካልቸራል ሜካፕ ኢንተርናሽናል ሪኮግናይዝድ ቦርደር ያላቸው ሰዎች ባንዲራ መስራት ይችላሉ ይላል። እንደ አንዱኛው ግለሰብ በመንደር ባንዲራና በእንትን አድርጉ የመሰለው ለኔ ትንሽ ግራ ስለገባኝ ለመግለጫ ያህል ነው። አንደኛ ስዊድን ሀገር ስንት አመት የኖረ ሰው የሳሞች ማለትም ላፕላንድ የሚባለው የነሱ ለብዙ ጊዜ ተጨቆነው ለብዙ ጊዜ ተበድለው ለኖሩ ህዝቦች የዚህ የስዊድን ጠቅላይ ሚኒስትሮች አንድ ቀንም ስቴፋን ሎቪን ባደው ዮራም ፐርሶን ኦሎፍ ፓልም ፍሬድሪክ ራይንፌልድ አንድ ቀንም የነሱ ማንዲራ ይዘው ወይንም በቬኒስተር ፓርቲ ወላፊ እና ጉዱን ሽማን ሚቱ የሚሉት እንኳን የነሱ ማንዲራ ይዘው ወጥተው አቁ። እነዚህ ህዝቦች ታቃለ እስከ 1974 ድረስ በሬሳቸውን ከጉድጓድ ያወጡ የነሱን ትላይ ሪሰርች ያደርጉባቸው የነበሩ ህዝቦች ናቸው። አሁን እነዚህ ሁለቱ ግለሰቦች ይሄንን ባንዲራ በሚመለከት የባንዲራ ኤሰንሱ ምንድነው ብለው አጥቶ ሳይሆን አንድ ቀንም የከይሴ ባንዲራ ይዘው ሲዞሩ ያያዩቸው የአንድ ቀንም የሳምን ባንዲራ ይዘው ያልወጡትን በኢትዮጵያ ላይ የሚሞከርበት ምክንያት ምንድነው? ይሄንን ለማስተዋወቅ ነው ብሬ መጣሁት። ከዛ ደግሞ አልፈ የማን ነው በኢትዮጵያ የሶሻል ዲሞክራት የኢትዮጵያ ህዝብ አንድ ቁጥር ጠላት የሆነ ህዝብ የፖለቲካ ድርጅት ነው። እነዚህ ሰዎች ማን ነው በ1936 ዓመተ ምህረት ኢትዮጵያ በጣሊያን በተወረረች ጊዜ በአፍቶን ብላደት ኤክስፕሬስን የቶቦሪ ፖስትን ስዊድስካ ዳግ ብላደት እና ማኑ ዳገስን ሄተር እንትናን መሶሎኒ የኢትዮጵያ ማን ነው የምንድን የመሶሎኒ የኢትዮጵያ ኮንጎ ምንድን ነው ኤምፐረር ብለው ሲጽፉ የነበሩ ናቸው። እና የኢትዮጵያኖች እዚህ ያሉት ሶሻል ዲሞክራት ጸረ ኢትዮጵያ የሆነ ግንቦት አባ ነው 1991 የማነው የአፍቶን ብላደት ስዊድን ከአሜሪካና ከእንግሊዝ ጋር ተስማምታ የኢትዮጵያ ውስጥ ያለውን እንትን የኢትዮጵያ ውስጥ ያለውን ሁኔታ የመንግስት እንዲገለበጥ አብራ ያበረች ነች ብሎ የተጻፈ ደብዳቤ በመንደነው ጋዜጣ በእጅ ያለ። ከዛም ቀጥሎ ስዊድኖች ማን ነው በኢትዮጵያ ውስጥ የክልሎች ሲሰራ ቶፖግራፊውን የሰሩት እነሱ ናቸው። ይህ ሁሉ በደል በተሰራበት ሀገር ከሶሻል ዲሞክራት ጋር እነዚህ ግለሰቦች ጥብቅ ግንኙነት ያላቸውና ጸረ ኢትዮጵያ የሆኑ ሰዎች ናቸው። ይሄን እንዲያውቁ ነበር እኔ እንት ይሄን ለመጥቀስ ያህል ነበር። እና ከመጨረሴ በፊት ይሄንን የ1936ቱን ኮንግሊጋ ቢብሊዮቴክ ጋዜጦቹ አሁንም አለ ማንኛውም ሰው ገብቶ ሄዶ ሊያነበው ይችላል። እና አሁን የኢትዮጵያ ሁኔታ ማን ነው ስላመቻቸው ሁሉም ተነስቶ እንደ ኳስ አበደች ኢትዮጵያን ይጠልዛል። የእነዚህም ሰዎች ኢትዮጵያን ፖለቲካ ከመጠልዙት አንዱ ናቸው ብዬ በዚሁ አበቃለሁ ጌታዬ።
እሺ እናመሰግናለን አቶ በላይ። አንድ ባንድ አላልቆ ሰንደቅ ዓላማ ያን እንደነጋገርን ወደፊቱ ይሄን ጥያቄ መለከት ባለፈው ሳምንት ሪጆናችን መልእክቱ ካሰማ በኋላ ሶሽ ደውለው ውይይት ሊዘጋጅ ጠይቋሉ። ምናልባት ሰፋ ባለ ሁኔታ ባለማቀፍ ደረጃ ከአድማጮቻችን ጋር አቀናጅተን ለመናገር ሞክራለን። ምክንያቱም አሳሳቢ ደረጃ ላይ ተደረሰ ይመስለኛል። ይሄ ጉዳይ ሁሉንም ኢትዮጵያዊ የከነከነ ነው እና እንግዲህ ሰጣ አስተያየት አመሰግናለሁ። በጣም ሰፋ አርገዋል። ይሄንን የሶሻል ዲሞክራቱን ጉዳይ ቃል አነሳንም ነበር። እሱን ለብቻው መነሳት ያለበት ጉዳይ ነው። አንዳንድ ሀሳቦች ላይ አጋማጭም ያለው ይመስለኛል በሱ ዙሪያ ላይ እና አመሰግናለሁ።
በመጨረሻም እንዲሁ ለማለት የፈለኩት ሶሻል ዲሞክራት ከ25% በላይ የሚመርጣቸው የውጭ ሰው ነው። ስለዚህ የውጭ ሰዎችን እየመለመሉ ለራሳቸው አጀንዳ ማድረጊያ ከጀመሩ ለረጅም ጊዜ ነው እና ይሄን ነገር ኢትዮጵያኖች እንዳስቡበት በጥብቅ ጠይቃለሁ።
አይ መልካም። ያንዳንዱ ኢትዮጵያዊ ማንኛውም ዜጋ ህልና በፍቅደው ሊደግፍ ሊቃወም ይችላል። አንተም እንግዲህ ተቃዋሚ ነህ ለላችሁ ሊቃወሙ ይችላሉ። ይሄን በመለከት ራሱን የቻለ ሰፊ ጥያቄ ነው። ለማንኛውም እንግዲህ አድማጮቻችን ሰምተዋል። አስፈላጊ ነው ከተገኘ ውይይት እንመለስበታለን። በእኛም በኩል ብዙ አስተያየት ሰጥ ቆይቷልና እናመሰግናለን። እናስተልኛ ተበላ ሰላም። አድማጮቻችን የሳምንቱ ዋና ዋና ዜናዎችን አስነምጣለን። የናዚ ትሮች የደነገጉት አስቸኳይ ጊዜ አዋጅ ህዝባዊ ተቃውሞ እንደገጠመው ከሀገር የደረሰ ዜና ገልጿል። በመሃል ኢትዮጵያ ክፍሎች ይቅርታ፣ በጎንደር፣ በባህር ዳር፣ በትናንትናው ምሽት በደብረ ብርሃን ከናዚ ትግሮች አጋዚ ጦር ጋር ግጭት እያደረገ መሆኑን ከታመኑ የዜና ምንጮች ለመረዳት ተችሏል። በመሃል ኢትዮጵያ ክፍል ከስር የተፈቱ የተቃዋሚ ፓርቲ መሪዎችን ለማስተናገድ በሚጥሪ በተጠራ ህዝባዊ ስብሰባ ብዙ ሺህ ሰዎች ሊሰበሰቡ እንደቻሉና የጸረው ያን መፈክሮች እንደተደመጡ ያን ምስክሮች ገልጸዋል። የሥራ ማቆም አድማ፣ ሱቆችን መዝጋት፣ የንግድና የትራንስፖርት እንቅስቃሴዎች እንደቆሙ የማስገደድ እንዲቆም የማስገደድ እርምጃዎች ከአስቸኳይ ጊዜ አዋጅ በኋላ የተካሄዱ ህዝባዊ መጾች ሲሆኑ በዚህም ተቃውሞ የተደናገጠው የናዚ ትግሮች አገዛዝ በሸዋ ክፍለ ሀገር ወልቂጤ ከተማ 10 ሰዎችን ያህል መግደሉን ያን ክሮች ከጻል በጌታ ላይ ያንጃበበ የመጣውን አደጋ ለመከላከል በሚልሸፋን የተደነገገው ያስቸኳይ ጊዜ አዋጅ ራሳቸው ሁሉና ለመከላከል ያስችልናል በሚል ተቀየሱት ጸረ ህዝብ እርምጃ እንጂ ከኢትዮጵያ ህዝብ ሁሉና ሀገራዊ እንደነጋታይነት ነው የተቃውሞው እንቅስቃሴ እየተጋባ ነው። የችግሮች ሁሉ ምክንያት ራሱ የናዚ ትግሮች አገዛዝ መሆኑና ሰላም አዋቂ ጸረ ህዝብ ጸረ አንድነት የሆነው የናዚ ትግሮች ከስልጣን መወገድ መወሰን መሆኑንም የጸረው ያኔ ትግል ጥሮች በሰፊው እየተደመጡ ነው። በትናንትናው ዕለት በደብረ ብርሃን ከተማ በሚገኘው ዩኒቨርሲቲ በተነሳ የተማሪዎች አመጽ ምክንያት ያጋዚ ጦር ወደ ዩኒቨርሲቲው ግቢ በመግባት ብዙ ወጣቶች ላይ ጉዳት ማድረሱ ተገልጿል። ከዚሁ ከህዝባዊ አመጽ ሳንወጣ በትናንትናው ዕለት በባህር ዳር ከተማ በደሴ ከነማና በባህር ዳር ከተማ በተደረገ የእግር ኳስ ጨዋታ ግጥሚያ ወደ ወንድማማችነት ከተጠናቀቀ በኋላ ህዝቡ ወያኔ ሌባ ግፋ በለው ያገር የሰው የጀግና ገር ባህር ዳር በሚል መፈክርና ጥሪ ከተማዋን አናጻዋት እንደነበር ያን ምስክሮች ገልጸዋል። በህዝባዊ ቁጣው ብዙ የፌደራል ፖሊሶችም እንደተጎዱም ለመረዳት ተችሏል። በናዚ ትግሮች ታድነው ለእስር የተዳረጉ ዜጎች ዛሬም በእስር የማቀቁ እንደሆነ ተገለጸ። በዝዋይ፣ በሸዋሮቢ፣ በሌሎችም ቁጥራቸው በብዙ ሺህ የሚደርሱ በእስር ላይ ለመሆናቸው አንድ የውስጥ መረጃ ይፋርጓል። እንደ መረጃው አገላለጽ ከሆነ ቢያንስ በመላ ኢትዮጵያ በድብቅ በተሰሩ እስር ቤቶችና በማይታወቁ ስፍራዎች ከ30 እስከ 40 ሺህ የሚደርሱ ታሳሪዎች እንደሚገኙ ሰነዱ አትቷል። ወያኔዎች ዓለም አቀፉ ማህበረሰብ እርዳታ እንዲለግሳቸው ተራ በተራ ዲያስፖራው የሚያውቃቸውን ጥቂት ታሳሪዎች ቢፈቱም የማጓሪያ ስፍራዎች ዛሬም ተጨናንቀው እንዳሉ ብዙዎች መሰክራሉ። በውያኔ ዘመን ከወረዳ ፖሊስ አንስቶ እስከ ፌዴራል ፖሊስ ተብየው ድረስ ያሉ ካድሬዎች በአገዛዙ ላይ ተቃውሞ ያቀረቡ ሁሉ ለስንዲዳረጉ ግፍ የሚፈጸምበት ሀገር መሆኗንም የዓለም አቀፍ የሰብአዊ ድርጅቶች በየጊዜው ሲተቹ በቆይተዋል። በቅርብ ክስታቸው ተቋርጦ የተወሰኑ መነኮሳት እንዲለቀቁ ሲደረግ በተወሰኑ ላይ ግን ተጨማሪ ውያኔ ሰራሽ የሽብርተኝነት ወንጀል በመጥቀስ እስሩን ይጸናባቸው የተደረጉ አቤቱታቸውን ለካንግረስ ፍርድ ቤት ማሰምተዋል። በሽብር ወንጀል ሽፋን ክስ የተመሰረተባቸው ዜጎች መካከል የዋልድባ መነኮሳትም የናዚ ትግሮች አረመናዊ እርምጃ ሰለባ መሆናቸው በዜናዎች ላይ መገለጹም ይታወሳል። መነኮሳቱ የእምነት ክደት ቃላቸውን በመስጠት ውያኔ ሰራሽ ወንጀል እነሱን እንደማይመለከት የገለጹ ሲሆን ናዚ ትግሮች ግን በቂም በቀል የመበቀል አባዛ እያንገላታቸው ነው። ከሱ ከተፈቱት አራት ሴቶች መካከል ንግስት ይርጋና ጫሊቱ ታከለ በእስር ቤቱ የደረሰባቸውን ግፍ ዘግናይ በሆነ ሁኔታ ገልጸዋል። አይን በመሸፈን በግሮርች በማሰር በጨለማ በመማጎር በመደብደብ በማንን ላይ ጥቃት መፈጸም በተሰብ እንዳይጎበኝ መከላከል በመርመራው ጥይት አይን ሸፍኖ ማስቀመጥ ሌሎችንም የማሰቃየት ምጆችን ተፈጽሞባቸው መስክረዋል። በተለይም ንግስት ይርጋ በእስር ቤቱ ተቆይታ ከደረሰባት ግፍ መካከል 9 ጣቶቿ በናዚ ትግሮች መርማሪዎች እንደተነቀሉባት ቃሏን ሰጥታለች። በአገሪቷ በተቀጣጠሉ ህዝባዊ አመጾች የተናገጠው ዓለም አቀፉ የዲፕሎማሲ ማህበረሰብ የተለያዩ እርምጃዎችን በመውሰድ ላይ መሆኑ ተገለጸ። ከነዚህ መካከል ዲፕሎማቶች የህይወት ዋስትና ማረጋገጥ ሲባል የአምባሳደር ተጠሪዎችም ወደ የሀገራቸው በመጓዝ ከሀገር ወጥተው እንዲቆዩ ወይንም ከዲፕሎማሲ ጽህፈት ቤታቸው እንዳይወጡ ትዕዛዝ መተላለፉ በዜናዎች ላይ ተዘግቧል። በተለይ አሜሪካ መንግስት በአስቸኳይ ጊዜ አዋጁን ክፉኛ በመተቸት የናዚ ትግሮችን እርምጃ ጸረ ሰላም መሆኑን አስምሮበታል። ባለፈው ሳምንት የናዚ ትግሮች የውጭ ጉዳይ ሚኒስትር ተብየው በሸራቶን ሆቴል ሳስቸኳይ ጊዜ አዋጁ የዲፕሎማቲክ ማህበረሰብ ለማስረዳ በጠራው ስብሰባ ላይ ቁጥሩ በጣም ዝቅተኛ የሆነ ተሳትፎ እንደነበር ከስፍራው የተገኘው መረጃ የገለጸ ሲሆን ከተገኙትም ያቀረቧቸውን ጥያቄዎች ለማስተናገድ የናዚ ትግሮች ባለስልጣናት ፈቃደኛ እንዳልነበሩ እነዚህ ወገኖች ገልጸዋል። ለተሰበሰቡት ቁጥራቸው ጥቂት ለሆኑ ዲፕሎማቶች የናዚ ትግሮች እርምጃ በመደገፍ የተናገሩ እንደነበርም ከስፍራው ይፋ የሆነው ዜና ገልጿል። የሱዳን በደቡብ ሱዳንና በአፍሪካ ህብረት ኮሚሽን ተወካዮች አማካይነት ያስቸኳይ ጊዜ አዋጁ ትክክለኛ ነው ማለት ሲናገሩ የቀረው ዲፕሎማቶች በትዝብት መለከታቸው እንደነበርም ከተሰራጨው ዘገባ ላይ ለመረዳት ተችሏል። ያስተኳይ ጊዜው አጁ ወታደራዊ አገዛዝ ማስፈም ሆኖ የተረዱት ግን በአፍሪካ ቀንድ ያለው የፖለቲካ ሁኔታ በጠራው ስብሰባ ጥያቄዎችን ለመመለስ ፈቃደኛ ለመሆኑ ብዙዎችን አስደንቋል። ተረጋግታችሁ ስራችሁን ማከናወን ትችላላችሁ የሚል ማሳሰቢያ ከመስጠት በስተቀር የፖለቲካው ቀውስ በምን ሁኔታ ሊፈታ እንደሚችል የሰጠው ምላሽ የለም። ይበንድ እንዳለ የአሜሪካ መንግስት ለአስቸኳይ ጊዜው አጁ የሰጠውን ተቃውሞ አስመልክቶ ማብራሪያን ይፈልጋለሁ ሲል የናዚ ትግሮች የውጭ ጉዳይ ሚኒስትር መሳቢ ጥያቄ ማቅረቡ ተገለጸ። የአሜሪካ መንግስት ትችት መጣቀምና ጋጅ እንዳልነበር ተችቶ ሐሳብ በመላዋጥ ማረም ሲቻል በአደባባይ ተቃውሞ ማቅረቡ ተገቢ እንዳልነበር የናዚ ትግሮች ባለስልጣን ለአሜሪካ አምባሳደር ቅሬታቸውን አሰምተዋል። የናዚ ትግሮች ያፈና የግድያና የዘር ፖለቲካ የመጣው መዘዝ አገሪቷን ወደ ከፍተኛ ደም መፋሰስ እየወሰዳት መሆኑን የተገነዘቡት የአሜሪካ የእንግሊዝ እንዲሁም የአውሮፓ ህብረት በተናጠል ባወጡ ተቃውሞ ያስቸኳይ ጊዜ አዋጁ ተገቢ አይደለም ሲሉ አቋማቸውን ገልጸዋል። የዓለም ኢኮኖሚ ፎረም ወያኔ ከሀገር ጎብኚዎች አገኙት ያለውን ገቢ በመግለጽ አቀረበውን ሐሰተኛ ዓመታዊ ሪፖርት ላይ ወቀሳውን ከሰሞኑ ሰነዘረ። የትግራይ ወያኔ አገዛዝ ዓመታዊ የቱሪዝም የጉዞ ትንታኔዎችን በማቅረብ የ1.8 ቢሊዮን ዶላር ከቱሪዝም አግኝቻለሁ ብሎ ያቀረበውን ሪፖርት ወደ 400 ሚሊዮን ዶላር ዝቅ በማድረግ ወያኔ ያቀረበው ሪፖርት ውሸት መሆኑን ይፋ አድርጓል። ወያኔ ወደ ኢትዮጵያ የሚገቡት ጎብኚዎች ቁጥራቸው ብዙ መሆኑን ለማሳየት ያቀረበው የዘንድሮ ግማሽ ዓመት የቱሪዝም ገቢ ከ465,000 ጎብኚዎች የተተመ መነሲዮን ይስልት አነጋጋሪም ሆኖ የዓለም ኢኮኖሚ ፎረም ተችቶበታል። የዓለም ኢኮኖሚ ፎረም በአገሪቷ ውስጥ የሰፈነ የፖለቲካ ቀውስ ለአገር ጎብኚዎች የማያመች መሆኑ እየታወቀ ስልቶችን አሳድጎ ማቅረብ ታማኝነት እንደሌለውም ገልጿል። በኢትዮጵያ ውስጥ አስጎብኝ ድርጅቶች በጸጥታው ምክንያት ተሽከርካሪዎች መጓጓዝ እንደማይቻልና በየስፍራው በመንገድ መዘጋት እየተጓጓሉ በመሆኑና የዓለም አቀፍ ህብረተሰብ ይህን ጉዳይ አጥርቶ ስለሚያውቅ የወያኔ ባህልና ቱሪዝም ዓመታዊ ሪፖርት ከእውነት የራቀ መሆኑን ለማስረዳት በመሞከሩ ሪፖርቱ ላይ ለመጪው ጊዜያቶችም ቢሆን በአስቸኳይ ጊዜ አዋጁ ምክንያት ያጓጉ ጎብኚዎች ፍሰት ሊታይ እንደማይችል ገልጿል። በአሁኑ ጊዜ ዲፕሎማቶችና መንግስታቶች የጉዞ ማስጠንቀቂያና በሚሰጡበት ወቅት የጎብኚዎች ፍሰት አለ ብሎ ማለት ታማኝነት ያጣ ነው ማለት የዓለም አቀፍ ኮረም የወያኔ ውሸት ፕሮፓጋንዳ አጣጥሎታል። በመጨረሻም የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ባወጣው ዓመታዊ ዘገባ የአፍሪካ የሰብአዊ መብት ይዞታ እያሽቆለቆለ መምጣቱን ገልጿል። በሰላማዊ ሰልፈኞች፣ በፖለቲካ ተቃዋሚዎች፣ በሰብአዊ መብት ተከራካሪዎችና የሲቪክ ማህበረሰብ ላይ የሚፈጸሙ ጥቃቶች አስከፊ መሆናቸውን የአፍሪካ ሀገር በዲሞክራሲና በሰብአዊ መብቶች ጥያቄዎች ወደ ኋላ እየተጓዘ መሆኑን በሪፖርቱ ላይ ጠቅሷል። አምነስቲ አፍሪካ መሪዎች ከታሪክ አለመማራቸው አሳሳቢ ነው ሲል አስተያየቱን ሰጥቷል። ባለፈው ሙስፋ የሆነ አመታዊ ሪፖርት 159 ሀገሮችን የሰብአዊ መብት አያያዝ ፈተሸ ሲሆን በተለይም ከአፍሪካ ሀገር የ44 ሀገሮችን የሰብአዊ መብት አያያዝ ሰፊ ቦታ ሰጥቶበታል። አምነስቲ ኢንተርናሽናል ኢትዮጵያን አስመልክቶ በሰጠው መግለጫ በሰላማዊ ተቃውሞዎች ላይ የተነከረ ገደብ ከጣሉ ሀገሮች በተቀዳሚ የምትጠቀስ መሆኗን አትቷል። አምነስቲ ኢንተርናሽናል የውያኔ ኢትዮጵያና የሻቢያውን ኤርትራ የስቃይ ስፍራዎች ሲል መድቧቸዋል። በቅርቡ በኢትዮጵያ በስራት ተፈቶ የሚባሉት በሺዎች የሚቆጠሩ ዜጎች እንደሚያሳየው ከሆነ ህግ አልበኝነት ለዘመናት መስፈኑን ያሳያል ሲል ተችቷል። ኢትዮጵያን ጨምሮ በ30 የአፍሪካ ሀገሮች በጋዜጠኞችና በመገናኛ ብዙሃን ገደብ የጣሉ ሀገሮች ለመሆናቸው በዝርዝር ገልጿል። የሌላ ስረኞች መፈታጥሩ ጅምር ነው ያለው አምነስቲ ኢንተርናሽናል በአፍሪካ ኢትዮጵያን ጨምሮ ብዙ የጨለማ ሁኔታ እንደሚታይና ያስተኳይ ግዛዎች በሰብአዊ መብት መጣስና የተቃዋሚ ኃይሎችን የሚከሰሱበት የሚታሰሩበት ሽፋን በመሆን ህገወጥ ጥነቱ አጠያቂ አይደለም ሲልም ተችቷል። አድማጮቻችን የሳምንቷና ነው ዝናች በዙሁ ይጠናቀቃሉ።
አድማጮቻችን በመግቢያችን ላይ እንደገለጽነው ቀጣዩ ስርጭታችን የጥያቄና መልስ ጊዜ ይሆናል። እንግዳችን አቶ ተስፋዬ መኮንን ይባላሉ። አቶ ተስፋዬ የአማራ ህልውና ለኢትዮጵያ አንድነት ድርጅት የቅስቀሳና የፕሮፓጋንዳ አመራር ውስጥ ያሉ ሰው ናቸው። ከአቶ ተስፋዬ ጋር የአማራ ህልውና ለኢትዮጵያ አንድነት ድርጅት የተቋቋመበትን ዓላማ ተፈጻሚ ለማድረግ የሚከተላቸውን ራዕይን ተልእኮችን አስመልክቶ በተለይም ትግሉን ከግቡ ለማድረስ ይረዳ ዘንድ በተለያዩ ወቅቶች የቅስቀሳና የፕሮፓጋንዳ ስራዎች ኢላማ ተኮር በሆነ አግራዊ ጥያቄዎች ድርጅቱ ስለሚፈጽማቸውና ለመፈጸም ካቀዳቸው ተግባሮቹ ዙሪያ እናወያያቸዋለን። እንግዳችን አሁን በቴሌፎን መስመር ከኛ ጋር ይገኛሉ። ጤና ይስጥልኝ አቶ ተስፋዬ መኮንን፣ ይሰማዎታል?
ተናስተልኝ እንደውናሉ።
ደህና እግዚአብሔር ይመስገን። እስኪ አቶ ተስፋዬ በዛሬው ለውይይት በጋበዝነው መሰረት በሰዓቱ ከኛ ጋር በመገኘቶ በኢትዮጵያ አንድነት ሬዲዮ የዝግጅት ክፍል እንዲሁም በራሴ ስም የከበረ ሰላምታዬን እያስቀደምኩ ወደ ጥያቄና መልሱ እገባለሁ። በቅድሚያ ስለ ኢትዮጵያ ጊዜያዊ ሁኔታ አጭር ቆይታ እናደርጋለን። ድርጅቱ የአማራ ህልውና ለኢትዮጵያ አንድነት ድርጅት በአገራችን ኢትዮጵያ የሰፈነውን የፖለቲካ የማህበራዊና ወታደራዊ ቀውስ እንዴት ይመለከተዋል? ምን ሁኔታዎች ሊከሰቱ ይችላሉ ብለው ያምናሉ? ከዚሁ ጋር አያይዘው ወያኔ ሰሞኑን እስረኞች ፈታሁ ባለማግስት የአስቸኳይ ጊዜ አዋጅ ወታደራዊ አገዛዝ ማስፈኑን ይፋ አድርጓል። ይህ አዋጅ በራሳቸው በወያኔ ብቻ የተደነገገ ነው። የአሻንጉሊት ፓርላማው ውሳኔ አልሰጠበትም ገና። አሻንጉሊቱ ፓርላማ ውሳኔ ይሰጥበታል ተብሎ እየተጠበቀ ነው። ይህ የዘር ስብስብ ፓርላማ ተብየው ድንጋጌውን ያጸድቀዋል ብለው ይገምታሉ ወይ? አመሰግናለሁ፣ ይቀጥሉ።
አመሰግናለሁ ለተሰጠን እድል። ድርጅቴ ያለውን የኢትዮጵያን ሁኔታ የሚመለከተው የወያኔ ጊዜ ማብቂያ ደረጃ ላይ እንደደረሰ አድርጎ ነው የሚመለከተው። ወያኔ ከዚህ በኋላ ሊገዛ በማይችልበት ሁኔታ ቁመና ላይ ነው ያለው። ነገር ግን ቁመናውን ለማስተካከል ወይም ደግሞ በሁለት እግሩ ለመቆም ከፍተኛ ጥረት በማድረግ ላይ እንደመሆኑ የራሱንም አንድነት መጠበቅ በሚያስቸግረው ሁኔታ ውስጥ ነው ያለው። ተባባሪ ድርጅቶቹ ራሳቸውን ቀና እያደረጉ ያሉበት ሁኔታ አለ። ማለትም ይሄ በሌላ አነጋገር በገዢው መደብ ውስጥ መከፋፈል ተፈጥሯል። ይሄ ደግሞ በለውጥ ሂደት ውስጥ ግፊት ውስጥ የወደቀ መንግስት የሚደርስበት የተለመደ ክስተት ነው እና በተለይ አሁን ለምሳሌ በሱ ግንባር ውስጥ ኢህአዴግ በሚባለው ግንባር ውስጥ ከፍተኛ መፈረካከስ አለ። አብሮ መሄድ የሚችሉበት ሁኔታ አይደለም። ምክንያቱም ከውጭ ያለው በህዝብ እየደረሰበት ያለው ግፊት በግንባሩ በአጠቃላይ በተለይም በህወሓት ላይ ያነጣጠረ በመሆኑ ይህን ግፊት ለመቋቋም እንደ ድሮ እንደተለመደው ሊሄዱ አይችሉም። የተለያየ ሀሳብ አለ፣ የተለያየ ማምለጫ ፍላጎትም አለ። በተለይም ይሄ ግልጽ ሆኖ የሚታየው በኦህዴድ በተባለው ድርጅት በኩል ከፍተኛ የሆነ ሁኔታውን በመጠቀም የጥገና ለውጥ ግፊት አለ። ይህ ጥገና ለውጥ በኦህዴድ በኩል ህገ መንግስቱ ሳይነካ እንወክለዋለን የሚሉትን የቋንቋ ማህበረሰብ ጥቅም ለመጠበቅ የሚያስችል የጥገና ለውጥ ግፊት እያካሄዱ ነው የሚገኘው። ይሄ ግፊት እንግዲህ በወያኔ ሀርነት ትግራይ በኩል እስከ ድረስ ቢሄድ ተቀባይነት ይኖረዋል የሚለው ራሱ አነጋጋሪ ነው የሚሆነው። ምክንያቱም ይሄ ግፊት ከጠነከረ የራሱንም የቀረውን አቋሙንም የሚያናጋበት ስለሚሆን ግፊቱን በተወጠነ ደረጃ እየተቋቋመ በተለይ ደግሞ ከውጭ ከህዝቡ በኩል የሚደርስበትን ግፊት ለመቋቋም የሚያደርገው ሙከራ ነው። ይሄም የአመት ሙከራ ነው፣ አመት ነው። ካሁን በኋላ ወያኔ ከሚወድቅበት ቀን ድረስ የሚያካሄደው እርምጃ በጠቅላላ ከአመት ጋር የተቀላቀለ ነው እና ይሄ
ያሁኑም ደግሞ ሶስተኛ ጊዜ ያወጀው አፋኝ የሆነ ጊዜ አዋጅ የአመፅ አዋጅ ነው። አዋጁን ምንድን ነው? አመፅ ነው። እንዳትንቀሳቀሱ፣ እንዳትናገሩ፣ እንዳትሰለፉ የሚል አመፅ ነው። አመፅ አዋጅ ነው። አዋጅ በመሰረቱ በእንደዚህ አይነት አዋጅ የአመፅ ነው። ስለዚህ ወያኔ ከዚህ ውጭ ሊሆን አይችልም። እና አሁን ያለው የወያኔ ባህሪ አንዳንድ ሰዎች የወታደር መንግስት ግልበጣ ተደርጓል ይላሉ። ወያኔ የወታደር መንግስት ግልበጣ አላደረገም። ወያኔ ራሱ ወታደር ነው። ሲመጣም ወታደር ሆኖ ነው የመጣው። የወታደር ድርጅት ነው። ስለዚህ የሆነው ነገር ምንድን ነው? በሲቪል መልክ ሲቪል ልብስ ለብሰው ይገዙ የነበሩ ሰዎች መለዮ ለባሽ መለዮ ለብሰው መግዛታቸውን የሚያሳይ ነው። ወደ ማለትም ለማስተላለፍ የሚችሉበት ጊዜ አለቀ ማለት ነው። ስለዚህ ሁለተኛ ባህሪያቸው የመጡበት ባህሪ ግልጽ የሆነ የአመፅ ባህሪ ነው። ያ እዛ ወቅት ላይ ያሉት የመጨረሻ ወቅት ደግሞ ይህ ወቅት ነው። ስለዚህ ወያኔ ዛሬ ያለቀለት መሆኑ በገሃድ የሚታይ ነው። የኢትዮጵያ ሕዝብ ግፊቱን መቀጠል አለበት። ግፊቱ በቀጠለ ቁጥር የኢትዮጵያ ሕዝብ ዋና እስከዛሬ ለ27 አመት የተጠለጠለበትን ሴራ በየቀኑ በሚያደርገው ትግል እየሰበረ ነው የሚሄደው። በመሬት ላይ ያለው እውነተኛው ነገር ቢኖር ምንድን ነው? እስከዛሬ ድረስ ለ27 አመት እንዲለያየ የተደረገው እየተገናኘ ነው። እንዲጠላላ የተደረገው እንደገና እየተዋደለ ነው። የድሮ ቅርሱን እንደገና እያሰባሰበ ነው። ስለዚህ ለእኛ ትግሉ በቀጠለ ቁጥር ለኢትዮጵያ አንድነት ትንሳኤ ነው። እነሱ ደግሞ በየወቅቱ በተቃራኒው ውድቀት ነው። ምክንያቱም እነሱ በልዩነት ላይ ተመስርተው የኖሩ በዛ ላይ ያበቡና ያፈሩ ናቸው። እና ለእኛ ትግሉ ይቀጥላል። ነገር ግን በኢህአዴግ ውስጥ የሚደረገው ማንኛውም እንትን የጥገናዊ ለውጥ በተለይም በኦህዴድ የሚገፋው በአሁኑ ወቅት የሚገፋው የጥገና ለውጥ ተወሰነ ጊዜ ድረስ እንደግፈዋለን፣ በተወሰነ ጊዜ ድረስ ህዝቡም ያዋል። ግን ህዝቡ ጥያቄ ከዛ አልፎ ሄደ በመሆኑ በምንም ተአምር እነሱንም አልፎ ይሄዳል እንጂ አይቆምም። ስለዚህም አሁን በኦህዴድ በኩል የሚደረገው የስልጣን ግፊት በተወሰነ ጊዜ ነው የሚሄደው። ከዛ በኋላ ምርጫ ይወስዳል። ወይ ለወያኔ ሓርነት ትግራይ አገልጋይ እንደሆነ ይሆን መሆን አለበት። ከህዝቡ ይጋጫል ማለት ነው። ትክክል። ወደ ህዝቡ እንደገና መተኮስ ይጀምራል ማለት ነው ኦህዴድ። ስለዚህ ከህዝቡ ጋር ይጋጫል፣ ከህዝቡ ጋር ተቃርኖ ይገባል፣ ወይም ደግሞ ይፈርሳል። እንደገና ይሄ ጠቅላይ ሚኒስትር ተብሎ የሚሸመው እንደገና ይፈርሳል ማለት ነው። ይሄንን እምቢ ካለ የዛን ጊዜ የመጨረሻ ይሆናል። ለኢህአዴግ የመጨረሻ የመበተኛ ጊዜ ይሆናል። ስለዚህ የአሁኑ ሂደት ጥሩ ነው የሚለይበት ሁኔታ ነው ብለን
መልካም። እስኪ ወደ ቀጣዩ ጥያቄ ይልሉ ሰዶት። ስለ አማራው ህዝብ መደራጀትና ባንድ አመራር ስር እንዲጠቃለል ስለሚደረገው ሙከራ እናንሳ። የአማራ ህልውና ለኢትዮጵያ አንድነት ድርጅት ከተመሰረተበት ጊዜ አንስቶ በዲያስፖራ ያለውን የአማራ ወገን የተደራጁትንም ሆነ ያልተደራጁት ባንድ የጋራ መድረክ ለማሰባሰብ ያደረጋችኋቸው ጥረቶች ካሉና ጥረቶቹም ያስገኙት ውጤት ካለ ለአድማጮቻችን ቢያጋሩልን አመሰግናለሁ። ይቀጥሉ።
የተለያየ የአማራ ግሩፖች አሉ፣ የተለያየ የአማራ ቡድኖች አሉ። መኖራቸውን እኛ በደስታ ነው የምንቀበለው። ምክንያቱም እኛ የአማራ ህልውና የኢትዮጵያ ድርጅት ብቸኛው እና ብቸኛው የአማራ ህዝብ ተወካይ ነው ብለን አናምንም። ብዙ ኢትዮጵያን ልጆች አሉ ገና ያልተደራጁ፣ መደራጀትም አለባቸው ብለን እናምናለን። ነገር ግን የተደራጁት በተቻለ መጠን እንዲሰባሰቡ ለማድረግ ተሞክሯል። ተሞክሮ ግን አልተሳካም። ንግግር ተደርጎ ተጀምሮ ነበር። ንግግሩ ጋር ሊደርስ አልቻለም። ምክንያቱም ብዙዎቹ ፕሮግራምም የላቸውም። እዚሁም ደፍኑ በስም ደረጃ የሚንቀሳቀሱ ናቸው። እና በተቻለ መጠን አሁንም እኛ የከሸፈውም በዚህ ምክንያት ነው። እና አሁንም እኛ በተቻለ መጠን ለማለት የምንፈልገው ምንድን ነው? በተቻለ መጠን የአማራ ልጆች በተቻለ መጠን ተደራጅተው ተሰባስበው በሚፈልጉበት አንጻር የሚያስቡት ርዕዮተ ዓለም አንጻር ተደራጅተው የአማራውን ህዝብ ብሶትና የእልቂት ጉዞ ለማስቆም የሚችሉበትን መንገድ እርምጃ እንዲወስዱ እኛ ጥሪ እናቀርባለን። እንዲደራጁ ነው እኛ ጥሪ እናቀርባለን። የግድ ከአማራ ህልውና ጋር መሆን አለባቸው። እንዲደራጁ እንፈልጋለን። እነሱ በተደራጁ ቁጥር ለእኛ ወደፊት አንድ ላይ መሆነብን ከፍተኛ ከፍ ይላል ማለት ነው። ሳይደራጁ ግን ወደ አንድነት ለመሄድ አንችልም። ምክንያቱም ፕሮግራም ያስፈልጋል፣ መወያ አጀንዳ ያስፈልጋል። የድርጅት ህልውና ነው ጥያቄ መመለሳት አለብን። እነዚህ ነገሮች ላይ ለመድረስ እና ለመዋሃድም ሆነ ለቅንጅት ለመፍጠር የግድ መደራጀት አስፈላጊ እና ተደራጁ ነው የሚያምነ። በምንም ተአምር እኛ የአማራዎችን መደራጀት አንቃወም፣ የምንደግፈው ነው፣ የምናበረታታው ነው። ስለዚህ አሁን ለማለት የምፈልገው ነገር ቢኖር ምንድነው፣ ገና የአማራ ልጆች አልተደራጁ፣ መደራጀት አለባቸው፣ አልተሰባሰቡም። ስለዚህ የአማራው ምሁር በተለይ ቆሞ ተመልካች ነው የሆነው። ምን ተቆሞ እንደሚመለከትም አላውቅም። ምክንያቱም ጊዜ እያመለጠ ነው። ጊዜ የወያኔ መውደቅ ማለት የአማራ ህዝብ ጥያቄ በንጥልጥል እንዲቀር መሆን ማለት ነው። ስለዚህ ራሱ በሚመጣ ሁኔታ ውስጥ ገብቶ የራሱን ድርሻ ለማበረከትም ሆነ ለመውሰድ የሚችለው ሲደራጀው። ስለዚህ መደራጀት በጣም አስፈላጊ ነው ብለን እናስባለን።
አዎ፣ ምን ጥያቄውን ያነሳሁት ያለ ምክንያት አይደለም። ከብዙ አማራዎች የሚነሳ ጥያቄ ነው። ድር ቢያብር አንበሳ ያስር ነውና በህብረት አንድ ላይ ቢቆም ውጤት ማስመዝገብ ይቻላል ከሚል ዝንባሌና ሐሳብ በመነሳት ነው። እሺ፣ ደህና፣ መልካም። እንግዲህ በጊዜ ሂደት እናየዋለን። የአገራችንና የህዝባችንን ቀንደኛ ጠላት የሆነውን የናዚ ትግሬዎችን ለማስወገድ ትግሉ በሃዳዊ አገር ላይ መጣመር እንዳለበት የተለያዩ ጥሪዎች ይደመጣሉ። የዛን ያህል ደግሞ ይህንን አገራዊ አጀንዳ እውን ለማድረግ የተለያዩ መሰናክሎችን ማለፍ እንዳለባቸው የአገራችን ተጨባጭ ሁኔታ በጉልህ ያሳያል። ህብረት፣ ጥምረት፣ ሁሉም በየጓዳው ይዘመርበታል። ከዚሁ ጋር አያይዘን አንድ ጥያቄ እናንሳ። ሰሞኑን በሲያትል የሲቪክ ድርጅቶች ያስተናገዱት ጉባኤ ተካሂዷል። በዚህ ጉባኤ ላይ ድርጅቶም ተሳትፏል። የጉባኤው ዓላማ ምን ነበር? ውሳኔዎቹስ ምን ጉዳዮችን የሚመለከት ነበር? አመሰግናለሁ፣ ቢያብራሩልን። ይቀጥሉ።
አዎ፣ እስከዛሬ እንደተባለው እስከዛሬ በኢትዮጵያ የትግል ታሪክ የአሁኑ ትውልድ ትግል ታሪክ ያለፈው 47 ዓመት ብዙ መጣመሮችና መለያየቶች ተፈጥረዋል። ነገር ግን መሆን ነበረበት። ምክንያቱም ድርጅቶች ናቸው የሚጣመሩትም የሚለያዩትም። ህዝቡን ተወካይ ያላደረገ ወይም ህዝቡን ያላሳተፈ ህዝቡን እንደ ተመልካች አድርጎ አግልሎ የሚካሄድ ማንኛውም አይነት መጣመርና መገናኘት ከቁም ነገር አይገባም፣ መፍረሱ አይቀርም፣ መሰረት የለውም። እኛ በዛ አናምንም እና የሲያትሉን ስብሰባ ትንሽ ልዩ የሚያደርገውና እንዲሆነ ከፍተኛ ትግል ካደረጉት የኛ ድርጅት አንዱ ነው። ስብስቡ 26 የፖለቲካ ድርጅቶችን ያቀፈ ነው፣ 5 ከሀገር ውስጥ ሌሎቹ ከውጭ። እነዚህ ድርጅቶች ለመጀመሪያ ጊዜ በኢትዮጵያ ህዝብ ትግል አሁን በመሬት ላይ በሚካሄደው የህዝብ ፍላጎት የመሰረታዊ ለውጥ ጥያቄ በመገፋታቸው ከነበራቸው የፖለቲካ የድርጅታዊ ራዕይ በከፍተኛ ደረጃ ተገፍተው ከፍተኛ የአቋም ለውጥ ወስደዋል። ከፍተኛ የለውጥ አቋም አሳይተዋል፣ ተቀይረዋል ማለት ይቻላል። ብዙዎቹ በኢትዮጵያ ጥያቄ የኢትዮጵያዊነት ራሱ መደራደሪያ ነው እንድንደራደርም እንፈልጋለን ይሉ የነበሩ ሳይቀሩ ኢትዮጵያዊነትን የተቀበሉበት መድረክ ነበር። ይህ ማለት ምን ማለት ነው? በሲያትል ውስጥ ከፍተኛ ትግል የተደረገው አንድ አማካይ የሆነ ወይም ደግሞ እኛ እንዳልነው የኔ ድርጅት እንደሚለው አራቱ ምሰሶዎች፣ አራቱ የኢትዮጵያ የፖለቲካ ምሰሶዎች ተቀባይነት እንዲኖራቸው የማድረግ ከፍተኛ ትግል ተደርጎ ከፍተኛ ተቀባይነት እንዲያገኙ ተደርጓል። እነዚህ ምሰሶዎች አንደኛው የኢትዮጵያን ሉዓላዊ ግዛትን ማወቅ እና እንዳይደፈርም መታገል ነው። ሁለተኛ የኢትዮጵያን ሕዝብ አንድነት ማክበርና መቀበል። ሶስተኛ ለእያንዳንዱ ሰብአዊ ፍጡር ነጻነት ቅድሚያ መስጠት። አራተኛ ዘረኝነትንና ፍጅትን መቃወም። እነዚህ መቀበል ማለት የመገንጠል ጥያቄን አከተመ ማለት በአቋም ደረጃ የመለየትን ጥያቄ አከተመ ማለት። ስለዚህ ወደፊትም በዚህ መሰባሰብ ውስጥ እንዲገቡ የምንፈልጋቸው ድርጅቶች አሉ። ግን እነዛ ድርጅቶች ይህንን እንደ መርህ መቀበል ግዴታ። ይህ መርህ ተቀባይነት አግኝቶ በሲያትል ስብሰባ ላይ እኛ እንደገፋ ነው አንድ ኮሚቴ እንዲመሰረት መስርቷል። ይህ ኮሚቴ አንድ አስቸኳይ የሆነ ጉባኤ እንዲጠራ ለዛ ዝግጅት እንዲያደርግ ለዛ አስማሚ የሆኑ ተለያዩ አቋሞችን የሽግግሩ ጊዜ ምን መምሰል አለበት፣ ችግሩን ማን መምራት አለበት የሚሉትን ነገሮች በሙሉ ሰንትና ብሎ ስብሰባው ያንን ዝርዝር የሆነ መመሪያ የሚያወጣ ስብሰባ እንደሚሆን አስቦ በዛ መሰረት ነው እንግዲህ ጉባኤው ይህንን ኮሚቴ ያቋቋማል። እና ከድሮ ከነበሩት ግንኙነቶች እና ጥምረት መጣመሮች ይህ በፍጹም የተለየ ነው። ምክንያቱም አንድ ራዕይ አለው። ራዕዩ ወያኔ ይወድቃል፣ ወደቁ ነው። ሲወድቅ ግን መቼ ነው የሚወድቀው እና በምን ሁኔታ ነው የሚወድቀው? በጣም ቅጽበታዊ የሆነ ውድቀት ሊወድቅ እንደሚችል ነው የሚገመው ከሚያደርገው ጭፍጨፋ አንጻር። እና በዛን ወቅት እሱ በሚለቅበት ጊዜ ቤቱ ባዶ ይሆናል። ካይ የሚለው የለም፣ ብዙ ይተራመስ ይችላል። ወታደሩ ከካምፕ ወጥቶ ወደ የማያስፈልግ ቦታ ሊሄድ ይችላል። በሌሎች ኃይሎች ተጠቃሚነት እጅ ሊወድቅ ይችላል። እርስ በርስ ጦርነት ሊነሳ ይችላል። ስለዚህ ይህንን የሚያረጋጋ አንድ ኃይል መፈጠር አለበት። ገብቶ የሚያረጋ ስርዓት የሚያስ ኦርደር ስርዓት የሚያስ በተሰቡ ሰፍቶ ተመልሶ እንዲገባ የሚያደርግ ወታደሩም ከካምፕ እንዳይወጣ ስለ ስርዓት ጠብቆ ማንኛውም ሁኔታ እንደነበር ልክ እና የሽግግሩን ጊዜ ደግሞ ይህ ለተወሰነ ጊዜ ነው። ይሄ ሲቺ ይሄ ወቅት እስከ አንድ አመት ሊፈጅ ይችላል። እኛ ነው የእኛ ድርጅት ፕሮፖዛል። ሂደቱ ግን ወደዛ እየሄደ ነው። ብዙዎቹ ተቀብለውታል። ሁሉ ሰባት ሳይቀር ተቀብሎታል። መግለጫ አሁን በቀደም ወጥቷል። ብርሃኑ የገለጸው መግለጫ የእኛ ደስተኛ አቋም ነው። እና በተቻለ መጠን ይህ ሽግግሩ ይሄንን የሚመራ ሆኖ ያላ ነው እና ጉባኤ ሸንጎ የሚመሰረት ምርጫ እንዲካሄድ ተደርጎ ሸንጎ ከተመሰረተ እና የራሱን ጠቅላይ ሚኒስትር ሲሾም ያ ሸንጎ የሚመራው የሽግግር ስርዓት ይፈጠራል። ይሄ ከዚህ በፊት በታሪካችን በሶስት ያለፉት ታሪኮቻችን የታዩ የሽግግር ወቅቶች ጋር ፍጹም የሚለያየ በኃይለ ሥላሴ ጊዜ የነበረው ሽግግር ጊዜ ከእያሱ ጋር በደም ተካቷል፣ አሸናፊ አሸናፊ ወጣል። በደርግ ጊዜ የነበረው ሽግግር ጊዜ በደርግ አሸናፊነት ወጥቶ በደም ተካቶ አለፈ። የአሁኑ የፋሽስት ወያኔ የሽግግር ጊዜ የታየ ጉዳይ በዛ ጎዳና አንሄድም፣ በህዝብ ጎዳና ነው፣ አዲስ ጎዳና ነው፣ አዲስ ታሪክ ነው መጀመሪያ። ከህዝብ የሸንጎ ከህዝብ አስተዳደር የሽግግር አስተዳደር እርግጠኝነት የሚወለደው ህዝባዊ መንግስት የህዝብ መንግስት ይሆናል። እና ድርጅቶችም በዛ ስር ተገዥ ይሆናሉ የሚል እምነት ያለን ከእያሱ በዛ ላይ እየሄደ ነው። የሲያትል ጉዞ ቅያሱ በዛ ላይ እየተሰራ አይደለም የምንለው መጨረሻውም ይሄ ይሆናል የሚል ግምት አለ።
አይ ጥሩ ጅምር ነው፣ ሊብረታታ ይገባዋል። በጣም ጥሩ ጅምር ነው። አሁንም ቀደም ባሉት ደቂቃዎች ይሄንን ስለ የሽግግር ሰነድ ይፋ የማድረጉ ሁኔታ ነካክተውታል። ሞር በለ እንዳው ትንሽ ሰፋ አድርገው እንዲተነትኑት እስኪ በዚህ መልክ ላቀርበው። የአማራ ህልውና ለኢትዮጵያ አንድነት ድርጅት መቅደላ በተሰኘው ልሳኑ የተለያዩ መግለጫዎችን ይሰጣል። በየ15 ቀኑና እንዳስፈላጊነቱ በተደጋጋሚ ከሚያወጣቸው መግለጫዎች መካከል አንድ የሽግግር ሰነድ ይፋ አድርጓል። የሽግግር መፍትሄ ብቅ ካለበት ጊዜ ወዲህ የተለያዩ ድርጅቶች ሁኔታውን በመጠቀም የተለያዩ ሽርክና በመግባት ወደ ስልጣን ለመጠጋት እየሞከሩ ነው። የአማራ ህልውና ለኢትዮጵያ አንድነት ድርጅት ያወጣው ወይም ይፋ ያደረገው የሽግግር ሰነድ መሰረታዊ ሐሳቡንና ከሌሎች የጸረ ኢትዮጵያ ኃይላት ስለሚለይበት ማብራሪያ ቢሰጡበት አመሰግናለሁ። ይቀጥሉ።
የኛ የሽግግር ሰነድ መነሻው ህዝብ ነው። ድርጅቶች ሌሎቹ ድርጅቶች ያወጡት በፊያትልም በብዛት ይዘው የቀረቡት በድርጅቶች መሃል የሚደረግ ተቧድኖ ውጤት ነው የሽግግር መንግስት ብለው ነው የሚያስቡት። ልክ ከዚህ በፊት ወያኔ አርነት ትግራይ 80 የሚሆኑ ብሔረሰቦችን የውሸት ብሔረሰቦችን ፈጥሮ የሽግግር ጊዜ ብሎ ሰብስቦ የሽግግር መንግስት ብሎ እንዳወጀ ማለት እኛ ከዚህ ውጪ ነን። ይሄ የህዝብ የሽግግር መንግስት አይደለም። ሽግግር መንግስት ማለት ቢሆንም የሚገባው በህዝብ ላይ የተመሰረተ የሽግግር ጊዜ መሆን አለበት። የአምባገነኖች የሽግግር ጊዜ ማለት በአምባገነኖች የተረቀቀ የህገ መንግስት የአምባገነኖችን ጥቅም የሚያራምድ ህገ መንግስት የይስሙላ የህዝብ ውሳኔ ተብሎ ህዝብ ግን ባልተካፈለበት ጉዳይ ላይ ተወያይቷል፣ አጽድቆታል ተብሎ የሚባል ህገ መንግስት ትክክለኛው ህገ መንግስት አይደለም። ትክክለኛው የህዝብን ጥቅም የሚጠብቅም እንትን የሽግግር ጊዜም አይደለም። ስለዚህ ከዛ ታሪክ መለያየታል። ምክንያቱም ድርጅቶች ተሰባስበው ጥምረት ፈጥረው የሽግግር መንግስት መሰረቱ ማለት የግድ የእነሱን የበላይነት የሚያራምድ ቋሚ መንግስት ለመስረት ማለት ነው። ያ ህዝብን የሚወክል መንግስት አይደለም። የአዲስ የገዢ መደብ በደበረው የገዢ መደብ ላይ መተካት ነው። ስለዚህ የኛ ያንን የታሪክ ጉዞ የጥፋት የታሪክ ጉዞ ጋራ መለያየት አለበት። አዲስ መንገድ መመስረት አለበት። አዲስ ጉዞ መጀመር። ያ ጉዞ ምንድነው? እንዳልኩት አንድ የተሰባሰበ ኃይል ተፈጥሮ አሁን ሲያትል የተፈጠረው ነው አይደል ማለት ተፈጥሮ ይሄ ሲያትል የተፈጠረው ኃይል አንድ ኮሚቴ መስርቶ አሁን እንደተመሰረተው ማለት ነው። አንድ አጠቃላይ ጉባኤ እንዲጠራ ማድረግ ሌሎችንም የሚያካትት ግለሰቦችንም አገር ወዳዶችንም ተጽዕኖ ፈጣሪ ግለሰቦችንና የቤተ ክርስቲያን ሰዎችንም ሃይማኖት ሰዎችንም ሁሉ የሚያካትት ጉባኤ መስጠር መጠራ እኛ ማንም እንዲቀር አንፈልግም። ኢህአዴግም እንዲመጣ አንፈልግም። እነዚህ ኃይሎች ግን በአንድ አልጋ ላይ የሚተኙት ለ12 ወር ነው በእኛ እቅድ መሰረት። ያቺ 12 ወር ወያኔ ከወደቀበት ቀን ጀምራ ባቸውም ሳይፈጠር ባዶነት ሳይፈጠር ህዝቡን የሚያረጋጋ አንድ ኃይል ሆኖ የሚገባ ኃይል መፍጠር ነው ከጉባኤ ውስጥ። ያ ኃይል በአስቸኳይ በሚገባ ገብቶ ህዝቡን ማረጋጋት ነው። በአንድ ዓመት ስልጣን ይዛ ይህ እንግዲህ ሁሉንም የወከለ ማለት ነው። የአንድ ዓመት ስልጣን ከሚይዘው ለሁለት ነገሮች ብቻ ነው፣ ህዝብን ማረጋጋት ነው። ዋናው እኛ የሚቆረቁረን ይሄ ነው፣ ህዝብ እንዳይረበሽ ማለት ነው፣ ሀገር እንዳይፈታ ማለት ነው። ስለዚህ እርጋታ የመጀመሪያ ጥያቄ። ሁለተኛ በዛ 12 ወር ውስጥ የሽግግር ጉባኤውን የሽግግር መንግስቱን የሚመራ ሸንጎ መመስረት ይሸንጎ ከየወረዳው ከሁለት ወረዳ አንድ ሊሆን ይችላል፣ ከወረዳው አንድ ሰው ሊሆን ይችላል። እዚህ ወክለኛል የሚለውን ሰው በጉባኤው በሚያወጣው መመዘኛ መሰረት ይመርጣል፣ ወደ አዲስ አበባ ይልካል። አዲስ አበባ ላይ ሸንጎ በሚሰበሰብበት ጊዜ የራሱን መመሪያ ያወጣል። ይህ ህዝብ የተመረጠ አካል ስለሆነ ሙሉ የሆነ ውክልና ነው፣ ህጋዊ ሰውነት አለ። ስለዚህ ጦርነቱን ማወጅ ይችላል። ሀገሪቱን መከላከል ነው፣ የሀገሪቱን መከላከያ ሊመራ ይችላል። የህዝቡ መንግስት ነው፣ የሽግግር ይባል እንጂ። ስለዚህ የራሱን ጠቅላይ ሚኒስትር ይመርጣል፣ ይሰይማል፣ ካቢኔውን ያጸድቃል፣ አዋጅ ይደነግጋል፣ ህግ ያወጣል እና በሀገሪቱ ውስጥ ያለውን ስርዓት ይጠብቃል። የግለሰብ መብቶችን ነጻነት ያውጃል፣ የሚዲያ ነጻነት ያውጃል፣ የድርጅቶችን ምንነት መመዘኛ አውጥቶ ማለትም በብሔር በዘርና በሃይማኖት የተመሰረቱ ድርጅቶችን መቀበል አስፈላጊ አይደለም። በሀገሪቱ አንድነት ሉዓላዊነት ላይ የተመሰረተ እይታ ያላቸውን ድርጅቶች እውቅና ሰጥቶ እንዲንቀሳቀሱ ያደርጋል።
መልካም። እስኪ ይቀጥሉ በማልገባው ይቀጥሉ።
ለጦር ወንጀል ለሰሩት ደግሞ የሰሩት ኃይሎች ደግሞ ለፍርድ እንዲቀርቡ ያደርጋል። ፍቃዴ ህጋዊ ደንትን ይሾማል እና ፍርድ ላይ የሚቀርቡ ኃይሎችን መርጦ ለቁሞ ለፍርድ ያቀርባል ማለት ነው። እና ህገ መንግስት ያጸድቃል። ኢትዮጵያ ውስጠ ምድ መስተዳድሯ ፌዴራላዊ ግን አዳይ ነው የሚለው በሁለቱም አንጻር ትምህርታዊ ዘመቻ የተካሄደ ምክንያቱም እስከ 3 ዓመት የሚፈጅ የሽግግር ጊዜ መሆን አለበት እና አህዳዊ ይሁን ወይስ ፌዴራላዊ የሚለውንም ህዝቡ እንዲወስን ያደርጋል። ከኢትዮጵያ ታሪክ አንጻር ታይቶ እና አሜሪካ ፌዴራላዊ ስለሆኑ እኛም ፌዴራላዊ መሆን አለብን ማለት ነው፣ ለዛ የሚያበቃ ታሪክ አለ የሚለው ጥያቄ መነሳት አለበት። እነዚህ ሁሉ ታይተው ታሽተው ነው። ሌላው የህዝብ እርቅ ያስፈልጋል። ማለት ከመሰረቱ ከቀበሌ ጀምሮ እዚህ እንዴት ደረስ፣ ከየት መጥቶ እዚህ ደረስ የሚለውን ነገር ህዝቧ እያነሳ እየተወያየ የእርቅ ጊዜ መካሄዳል። ይሄ ነው እንግዲህ የኛ የሽግግር ጊዜ። ከዚህ የህዝባዊ መንግስት ምርጫ ተካሄዶ ምርጫውን ላሸነፈ ፓርቲ ሸንጎው ስልጣኑን ይሰጠዋል። ሸንጎው በዚሁ መሰረት ይሰናበታል። አዲስ ለሚመጣ ሸንጎ አስረክቦ ማለት ነው። እና የኛ ህልም ይሄ ነው። ህልሙ ተጀምሯል፣ ሂደቱም እየሄደ ነው። ብዙዎችም ተቀብለውታል። የራሳቸውን የድርጅት የሽግግር ጊዜ ብላሽ እንደሆነ ተገንዝበው ተቀብለው የኛ ነው ብለውታል። ይሄን የኛንም እኛንም ደስ ነው የሚለኝ የኛ ነው ብለው ማለት ናቸው። እኛ ተስፋችን የህዝባችን ተቀመጠበት ያሰግናል።
በጣም ቆንጆ። ቀደም ሲል በሲያትል ስለተደረገው ጉባኤ የትብብር እርሾ መጣሉን ገልጸውልናል። እስቲ በተጨባጭ ስለ አጋር ድርጅቶች አንድ ጥያቄ ላንሳ። አማራው ከቀሪው የኢትዮጵያ ህዝብ ጋር በመሆን ለዘመናት የከፈለው ለአንድነትና ለሉዓላዊነት መጠበቅ በጽናት መቆም ለከፋ መከራ አጋልጦት ቆይቷል። ወያኔ ሆን ብሎ የጥላቻ ፕሮፓጋንዳ በመንዛት አማራው ጠላት እንዲበራከትበት በማድረግ ታሪክ ይቅር የማይለው ግድያ እንዲፈጸም አድርጓል፣ አስደርጓል። ዛሬም ያላቧራ ግፍ እየተፈጸመ ነው። በዛሬዋ ኢትዮጵያ ህልውናዬን አስከብሬ ለኢትዮጵያ አንድነት እቆማለሁ የሚለው አማራው ብቻ ነው። በመሆኑም የአማራው ህልውና ለኢትዮጵያ አንድነት ድርጅት ለአማራው ህልውና መረጋገጥ ሲል አጋር አድርጎ ይዟቸው ሊራመድ የሚችል ድርጅቶች አሉ ወይ? እስኪ ይህንን ጉዳይ አስመልክቶ ሐሳብ ይስጡበት። አመሰግናለሁ።
እኛ ትልቁ አመለካከታችን ወይም አካሄዳችን በኢትዮጵያ ውስጥ በኢትዮጵያ የፖለቲካ ሰማይ ላይ የሀሳብ የበላይነትን እንድንይዝ ነው የምንፈልገው። እዚህ ትልቅ ድርጅት መሆንንም አይጠይቅም። የሀሳብ የበላይነትን ካጨበጥን በአማራ ህዝባችን ስም የአማራን ጥቅም እናራምዳለን። እና እሱን ጥቅም እናስከብራለን ብለን እናስባለን። በሽግግር ሂደቱም ላይ ያወጣነው ሰነድ ይህንን ነው የሚያመለክተው። የሀሳብ የበላይነት አማራው የሚጠቀመው ምን ሲሆን ነው? ወይም ስንል አማራው ከባድ መሬት ላይ መቀመጥ አይችልም። ይችል ህዝብ አለ፣ ባህሪው ማያውቅ አማራ ሀገሩ ኢትዮጵያ ነው። የተጠቃውም እንዲህ በመሆኑ ነው። ስለዚህ አጥቂዎቹ ግን የኢትዮጵያ ህዝቦች ነ ኢትዮጵያ ህዝብ አላጠቃውም። አማራ ሴረኞች ናቸው፣ በጣም ጠባብ የሆኑ ሴረኞች ናቸው። ይሄንን በሀሳብ ማፍረስ እንፈልጋለን። ይሄንን በሆደ ሰፊነት ማፍረስ እንፈልጋለን። የእኛ ሀሳብ የሁሉም እንዲሆን ነው ጥረታችን። ይሄ በሚሆንበት ጊዜ የእኛ ሀሳብ ገዢ መሆኑን በምናረጋገጥበት ጊዜ የአማራን መሰረታዊነት እናረጋግጣለን ብለን እናስባለን። ይህንን ሀሳብ እንዲጋሩን የምንፈልጋቸው ብዙ ኃይሎች አሉ። እነሱም ደግሞ በዚሁ በትግሉ ሂደት ታግዘውም ሊሆን ይችላል፣ እውነታውንም ተቀብለውት ሊሆን ይችላል። ከእኛ ጋር ስትራቴጂክ የሆነ ግንኙነት ለመፍጠር የሚፈልጉ አሉ። እኛም ደግሞ በዚህ ሀሳብ ላይ የሚስማ በሀሳብ የበላይነት ማለትም ተመራጭነት ማለት ይሻላል። በሀሳብ ተመራጭነት ትግል የሚያምኑ የኛ ወገኖች ናቸው ብለን እናስባለን። ምክንያቱም እኛ በሀሳብ ተመራጭነት የሚወዳደሩን ኃይሎች እንደ ወዳጆቻችን አድርገን እንደ ጠላቶቻችን አድርገን ኢትዮጵያ የምትፈልገው በሀሳብ መወዳደሩን እንደ ዋና የመታገያ ዘዴ አድርገው የወሰዱትን ድርጅቶች ነው የሚጠቅሟት። እነዛ ናቸው ከባብነት ከዚህ ጋር አይሄድም። ወደ ሰፊነት፣ ኢትዮጵያዊነት፣ ታላቅነት እነዚህ ነገሮች ናቸው። ከዚህ ጋር የቆሙ እኛ ሁልጊዜ እንደሆን ተባባሪዎቻችን ናቸው ብለና እና በዚህ አሁን ባለውም ሁኔታ ውስጥ የእኛ ሀሳብ ገዢ ሀሳብ ሆኖ እንዲወጣ መታገላችን የቆምንለትን አላማ ትክክለኝነት ያበስራል ብዬ አስባለሁ። ስለዚህ በአሁኑ ሁኔታ ለእኛ ስትራቴጂክ ግባችን የሀሳብ የበላይነትን የሀሳብ ተመራጭነትን ማራመድ ነው ብለን ነው የምናስበው። እዚህ ላይ የሚያስቡ ካሉ ከኛ ጋር ለመቆም የሚፈልጉ ካሉ ያሉም አሉ፣ የጠየቁም አሉ። በንግግርም ላይ በንግግር ደረጃም ላይ ያለን አለን። አሁን እዛ ገብቼ ብዙ ማለት አልችልም። ድርጅቶች አሉ በንግግር ላይ ያለን። በተለያየ ደረጃ ትብብር ሊሆን ይችላል፣ ግንባር ሊሆን ይችላል። ገና ንግግሩ አላለቀም። በዛ ደረጃ ልንተባበርም ግንባር ልንፈጥርም እንችላለን። ይህም ሂደት ደግሞ ከኢትዮጵያ አሁን ካለው በጣም ከሚሮጥ ሁኔታ ጋራም አብሮ መቀናጀትና መታየት አለበት። እኛ ግን ዋና አላማችን ኢትዮጵያ እንዲገዛ የሚችል ሀሳብ ነው። የሀሳብ ጥራት ሊገዛት ይችላል፣ ሊጠቅማት ይችላል። አማራ ደግሞ ከሁሉም የሚጠቀሙ በዛ ነው። አማራ የሀሳብ ፍጡር ነው ብለን እናምናለን። አመሰግናለሁ።
መልካም ራያችሁ የተሳካ እንዲሆን የእኛም ትብብር አይለያችሁም፣ አብረናችሁ ነን። እንደ ማጠቃለያ ሀሳብ ለአድማጮቻችን የሚያቀርቡት ጥሪ ወይም ቀጥተኛ መልእክት ካለዎት አምስት ደቂቃ ባልበለጠ ጊዜ ውስጥ እድሉን ልስጠዎትና የማጠቃለያ ሀሳብ እንዲያደርጉልን። አመሰግናለሁ። ይቀጥሉ።
አድማጮቼ አቤት ምለው ትግሉ መቆም የለበትም። ትግሉ መቀጠል አለበት። ከአሁን በኋላ ወደ ኋላ ማለት ጀርባን ለጠላት መስጠት ነው። ከአሁን በኋላ ወደ ኋላ ማለት ጀርባን ለጠላት መስጠት ነው። እልቂት ማለት ጅት ማለት። ስለዚህ ትግሉ ወደፊት ነው መሆን ያለው። አጭር ጊዜ ነው ጉዞው። ከአሁን በኋላ አጭር ጊዜ ነው። ብዙ መስዋዕትነት ተከፍሏል። ብዙ ወጣት ህጻናት አልቀዋል። በዚህ ትግል ወደኋላ ለማንለው ትግል ብዙ ወጣቶች ተሰውተዋል። ብዙ ሰዎች አልቀዋል። ለእነሱ እረፍት ሰላም እረፍት እንዲሆን እመኛለሁ። እነሱ ቤተሰቦችም ጽናትን እመኝላቸዋለሁ። ለትግሉ የተከፈለ መስዋዕትነት ነው። ወደፊት ደግሞ ከነጻነቷ በኋላ የምታስበላቸው ይሆናል። እረሳ ግን አማራ ለውና ለኢትዮጵያና ድርጅት ብለን ስንል አማራን ማዳን ኢትዮጵያን ማዳን፣ ኢትዮጵያን ማዳን አማራን ማዳን፣ የተገመዱ የማይለያዩ ሁለት ሲፈጠሩ እንዲሆኑ የተፈጠሩ ናቸው። እኛ ዛሬ በጎሰኝነት ላይ ተመስርተን አይደለም አማራ ለውና ብለን የተመሰረተ ከልቂት ለማትረፍ ስንል ብቻ ይህንን ህዝብ ከእልቂት ለማትረፍ እንደተደራጅተናል። ግን አደረጃጀታችን የአማራን ህልውና መጠበቅ ማለት የኢትዮጵያ ህልውና መጠበቅ ማለት መሆኑ ገንዝበን ለኢትዮጵያ ሀገራችን ስንል የማናደርገው ነገር የለም። ኢትዮጵያ ሀገራችን የሁሉም ህዝቦች ሀገር ናት፣ የጋራ ሀገራቸው ናት፣ በጋራ የገነባት ሀገር ናት። እያንዳንዱ ከተማ ዛሬ በቅኝ ግዛቶች የተገነቡ ከተሞች አሉ፣ ለኢትዮጵያኖች እጅ የተገነቡ ናቸው። አዲስ አበባ የሁሉም ኢትዮጵያኖች አሻራ ያረፈባት ከተማ ናት። የማንም አይደለች፣ ኢትዮጵያኖች ናት። ማንም ለብቻው የኔ ናት ሊል አይገባም። ሌላውንም ቦታ እያንዳንዱ ኢትዮጵያዊ ያለምንም መገታት የትም ቦታ ሄዶ የሚኖርባት የትም ቦታ ሄዶ ተጋብቶ የሚኖርባት ሰርቶ የሚያድርባት ኢትዮጵያን እንደገና እናነሳለን ብለን ተነሳ። ለዚህ ኢትዮጵያ ህዝብ ጋር እየደረስክ ነው፣ መጨረሻውንም መርታ መውሰድ ይኖርባል። ይህንን የሽግግር ጊዜም የህዝብ ሽግግር ጊዜ እንዲሆን ከእኛ ጋር እንድትቆም ጥሪ እናቀርባለን። ያለሽትንም ያክብረለኝ።
አሜን። አቶ ተስፋዬ መኮንን በዛሬው ዕለት ለሰጡን ሰፊና ጠቃሚ ትምህርታዊ ማብራሪያ በአድማጮቻችን በኢትዮጵያ አንድነት ሬዲዮ የዝግጅት ክፍል እንዲሁም በራሴ ስም የከበረ ሰላምታዬን እያቀረብኩ በዚሁ እሰናብቶታለሁ። በሌሎች ጊዜያቶችም የምናነሳቸው አገራዊ አጀንዳዎች ይኖሩናል። የአማራ ህልውና ለኢትዮጵያ አንድነት ድርጅት በኢትዮጵያ አንድነትና ለሉዓላዊነት ላይ የጸና አቋም ያለው ይህን የአገር ክብር ለድርድር የማያቀርብ ብቸኛውና በዚህ ትውልድ ውጣ ውረድ ውስጥ የአገራችን ኢትዮጵያ ሉዓላዊነቷ እንዲጠበቅ ታሪካዊ ድርሻውን ለመወጣት የሚከፍለውን መሥዋዕትነት ባለ ድርሻ አደራ የተቀበለ ለመሆኑ በቅስቀሳዎቹ ሁሉ የሚያስተጋባው መርህ ለመሆኑ የኢትዮጵያ አንድነት ሬዲዮ ምስክርነቱን ድጋፉንም ጭምር ይሰጣል። በርቱ እንላለን። የኢትዮጵያ አንድነት በቆራጥ ልጆቿ ኅብረት አንድነቷን ሉዓላዊነቷን ታረጋግጣለች የሚል የጸና አቋም አለን። ጤና ይስጥልኝ ጌታዬ፣ ደህና ይሁኑ።
ጤና ይስጥልኝ። አመሰግናለሁ። ደህና ይሁኑ።
አሜን።
Yeah, 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 y
አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ለማጠናቀቅ ጥቂት ደቂቃዎች ይቀሩታል። የዛሬውን የካቲት 17 ቀን 2010 ዓ.ም ተመረጠ ወይንም እንደ አውሮፓውያን አቆጣጠር የፌብሩዋሪ 25 2018 ስርጭታችንን ያስተናግድናችሁ ተኮላ ወርቁ እኔም ወርቁ ሞላ ደህና ቆዩልን ይላል። በዚሁ እንሰናበታለን። ደል ለኢትዮጵያ ህዝብ።
Sous-titrage Société Radio-Canada.